መሰረተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዴሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያና በተቆራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ተነስተልኝ እንደምናመሻችሁ አድማጮቻችን፣ መጋቢት 8 ቀን 2005 ዓ.ም ነው። ዛሬ ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የእስልምና ሃይማኖት ተከታዮች የሚያደርጉትን ትግል በሚመለከት ያወጣውን መግለጫ እናሰማለን። የዜና ዘገባ ዝግጅታችንም ይከተላል። በመጨረሻም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት አባላት ጋር በተደረገ ውይይት የዛሬ ምሽት ዝግጅታችንን እናጠናቀቃለን። አሁን ወደ ዜና።
ከአንድ አመት በላይ እድሜ ያስቆጠሩ የኢትዮጵያ ሙስሊሞች ድምጻችን ይሰማ ተቋሞ ትግል አሁንም እንደቀጠለ ነው። አርብ መጋቢት 6 2005 ዓ.ም ምረት በኢትዮጵያ የተለያዩ ከተሞችና በአዲስ አበባ ከተማ ይህ ድምጻችን ይሰማ ተቋሞ ሲስተጋባ የዋለ ሲሆን፣ በተለይም በአዲስ አበባ በ10000 የሚቆጠሩ ህዝቡ ሙስሊም ፒያሳ አካባቢ በሚገኘው መስጊድ በመሰብሰብ ተቋሟቸውን ያሰሙ ሲሆን የታላቋ ኖር መስጊድን ሆን ብለው እንደተውትም ታውቋል። ይህ የድምጻችን ይሰማ ተቋሞ በጎንደር፣ በደሴ፣ በጅማና በሌሎች ከተሞች በድንቀትና በ10000 ሰዎች አጀብ መታየቱም ታውቋል። በተያያዘ ዜናም የወያኔ አገዛዝ የሙስሊሙን ተቋሞ እንቅስቃሴ በማስመልከት በወያኔው መሪ በነበረው በመለስ ዜናዊ ሰብሳቢነት የተካሄደው ምስጢራዊ ስብሰባ ቃለ ጉባኤ ሰነድ ሰሞኑን ይፋ ወጥቷል። በሰነዱ እንደተመለከተው የወያኔ አገዛዝ የህዝብ ሙስሊሙን ተቋሞ እንቅስቃሴ በግባቡ መመለስ ባለመቻሉ የትግል ግለቱና የውጭ ተጽዕኖ አገዛዙ ሰንጎ እንደያዘው የሚያመለክት እንደነበረም ታውቋል። የሙስሊሙን ተቋሞ የሚከታተሉ ጎኖች አርብ ዕለት ህዝብ ሙስሊሙ በታላቋ አንዋር መስጊድ ያልተገኘው በመስጊዱ ኢማም አሰጋጅ ላይ ያላቸውን ተቋሞ ለማሳየት ወደ ፒያሳ በኒን መስጊድ መሄዳቸው ነው ገልጸዋል። የወያኔው መጅሊስ ፕሬዝዳንት ተብዬ ኪያር በሻሸመኔ ከተማ ያሉትን ሙስሊሞች ለማወያየት የሰባት ቀን ይዞት የነበረው ፕሮግራሙን ህዝቡ ሙስሊሙ ከማያውቅልና ጋር አንንወያይም አንነጋገርም በማለቱ ፕሮግራሙን ለመሰረዝ መገደዱም ታውቋል። አርብ ከጸሎት በኋላም በሻሸመኔ ህዝቡ ሙስሊሙ ወደ ቤቱ ሲመለስ በወያኔ ፌደራል ፖሊስ ሲደበደብ መዋሉና ከ15 በላይ ሰዎችም ተይዘው መታሰራቸው ታውቋል። በደቡብ ኢትዮጵያ የተከሰተው ማጅራት ገትር በሽታ ይበልጥ እየተስፋፋና የጉዳቱን መጠን እየጨመረ መምጣቱ ተገለጸ። በአሁኑ ጊዜ ይህ የማጅራት ገትር በሽታ በአርባ ምንጭ፣ በአዋሳ፣ በሻሸመኔ፣ በዝዋይና በሌሎች ስልሳ ወረዳዎች ውስጥ በሽታው በከፍተኛ ፍጥነት እየተዛመተ ይሁን እንጂ ወያኔ ለወረርሽኙ በሽታ መከላከያ እስካሁን ድረስ እንዳላቀረበና ይልቁንም የጤና ጥበቃ አሃዝን በመደርደር ሪፖርት እያቀረበና ህዝቡን እየዋሸ መሆኑ ታውቋል። ወያኔ በሽታውን ለመከላከል ምንም አይነት እርምጃ ላለመውሰድ የወሰነበት ምክንያት ለብዙዎቹ እንቆቅልሽ ሆኗል። የወያኔ ቡድን ሀገሪቱን ባንድ ዘርና ባንድ ፓርቲ ቁጥጥር ስር ካደረገ ወዲህ ጦር ኃይሉ ሙሉ በሙሉ በትግራይ ተወላጅ አዛዦች ስር እንዲወርቅ ማድረጉ ሀገሪቱ የምትቀበለው ነው ዓለም አቀፍ ግዳጅ የወያኔ የጦር አለቆችና ጭፍሮቻቸው ብቻ ተጠቃሚ እንዲሆኑ በተደራጀ መልኩ ሲሰሩ መቆየታቸው የሚታወቅ ሲሆን፣ በተባበሩት መንግስታት ድርጅት በሱዳን ውስጥ በአብይ ግዛት ያሰማራውን የሰላም አስከባሪ ኃይል የትግራይ ተወላጅ የጦር አለቃ ታደሰ ወረደ ተስፋዬ ሲመራው የቆየ ሲሆን አሁንም ኃላፊነቱን ለሌላ የትግራይ ተወላጅ የጦር አለቃ ለዮሐንስ ገብረ መስቀል ተስፋ ማርያም ማስረከቡ ታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ ነው። በባህር ዳር ለሚደረገው የወያኔ ኢህአዴግ መደበኛ ስብሰባ ዝግጅት ለማድረግ በመቀሌ ለሶስት ቀናት ስብሰባ የተቀመጡት የህወሓት ማዕከላዊ ኮሚቴ አባላት ለጉባኤያቸው የሚሆኑ አጀንዳ በመለየትና መጪው የህወሓት ጉባኤም በመለስ ዜናዊ ስም ለመሰየም ተስማምተው መበተናቸው ታውቋል። አንዳንድ መቀሌ የሚገኙና የወያኔን ውስጥ አዋቂ የሚባሉ ምንጮች ህዋት በመቀሌ ያደረገው ስብሰባ በውጥረት የተፈነበትና የክፍፍል ደመና ያንዣበበበት ነበር በማለት በህዋት ውስጥ ሁለት የተለያዩ ቡድኖች መኖራቸውና ውጥረቱን ለማርገብም ሌላ ሶስተኛ ቡድን ተቋቁሞ በተወሰነ ደረጃ ለጊዜው ውጤታማ መሆኑንም ይገልጻሉ። የወያኔ መሪዎች ቢጣሉም ሆነ ቢፋቀሩ ለኢትዮጵያ ህዝብ የሚያጠርፉ ተዳብቻ እንደሆነና ወያኔ በአንድነት ካልቆመ ጠፊ መሆኑን ስለሚያቅ ያላቸውን ልዩነት ያቻችለው እንደገና በኢትዮጵያ ህዝብ ላይ መዝመታቸው የማይቀር ነው የሚሉ ግምት ሰጪዎችም አልጠፉም። የወያኔ ቡድን እንኳን ኖረን ሞተንም አያኖረንም በተባለበት በመንገድ ስራ መካነ መቃብርን ማፍረስ መጀመሩ ታወቀ። የቅዱስ ቂርቆስ መካነ መቃብርን በመንገድ ግንባታ ስም እያፈረሰና እየቆፈረ ሲሆን የሰው አጽም ያለበትንም አፈርንም እያወጣ መድፋት መጀመሩ ብዙዎችን ያሳዘነ ሆኗል። ወያኔ የመቃብሩን ቦታም በማን አለብኝነት ከመቆፈር ቀደም ብሎ ለቤተ ዘመዶቻቸው ቢናገር አጥሙ በአስፈላጊው ክብር ወደ ሌላ መቃብር ቦታ ማዛወሩ ይቻል እንደነበረ የሚገልጹ ወገኖች ወያኔ በህይወት ያለነውን ብቻ ሳይሆን መቃብርንም በማፍረስ ለሙታንም ዘንታቢትና እብረተኛ መሆኑን በመግለጽ እያሳየን ነው የሚሉ ወገኖች የወያኔን እብሪት ለማስተንፈስና የኢትዮጵያን ባህልና ወግ እንዲገነባ ጠንካራ ተቋሞ ማድረግ አስፈላጊ ነው ይላሉ። በአዲስ አበባ የሚገኘው የአሜሪካን ኤምባሲ ማንኛውም የአሜሪካን ዜግነት ያለው ሰው ወደ ኦጋዴን አካባቢ እንዳይደርስ ማስጠንቀቂያ አውጥቷል። ኤምባሲው ለዜጎቹ በሰጠው ምክር ወደ ኦጋዴን በግድ መጓዝ ካለባቸው ወይም በአካባቢው የሚኖሩ ከሆነ ተጨማሪ የደህንነት ጥንቃቄ እንዲወስዱ በመምከር ለደህንነትና ለጥንቃቄ ሲባልም የአሜሪካ መንግስት ሰራተኞችም ሆነ ቤተሰቦቻቸው ወደ አካባቢው እንዳይጓዙ ታግዷል ብሏል። የአሜሪካ ኤምባሲ ይህን ማስጠንቀቂያ ለማውጣት የተገደደው ምዕራባውያንን ለመጥለፍ ዝግጅት መኖሩን መረጃ ስላገኘ መሆኑን ገልጾ ማንኛውም አሜሪካዊ ወደ ኢትዮጵያ ሲጓዝ የሚጓዝበትን ቀን የሚያርፍበትን አድራሻ፣ የቴሌፎኑን ቁጥር፣ የኢሜል አድራሻውን እንዲያሳውቅም ጠይቋል። ይህንን የአሜሪካን ኤምባሲ ማስጠንቀቂያ አስመልክቶ የወያኔ አገዛዝ የሰጠው ይፋ መግለጫ ባይኖርም በኦጋዴን ሰላም እንደሰፈነ፣ አማጽያኑም በሰላም እጃቸውን መስጠታቸውን በመግለጽ የሐሰት ፕሮፓጋንዳ ይነዛ እንደነበረ ይታወቃል።
በመጨረሻም ዜና እረፍት። አስራት ፋንታዬ ገብረ መድህን ባደረበት ህመም ምክንያት ሲታከም ቆይቶ ባለፈው እሁድ መጋቢት 1 ቀን 2005 ዓ.ም ከዚህ ዓለም በሞት ተለይቷል። አስራት ከእናቱ ከወይዘሮ ካሴች አየለና ከአባቱ ከአቶ ፋንታዬ ገብረ መድህን እንደ ኢትዮጵያ አቆጣጠር ጥቅምት 21 ቀን 1941 ዓ.ም በአዲስ አበባ ተወለደ። እድገቱ በአዲስ አበባ ከተማ መርካቶ ከእናቱ ጋር ሆኖ የመጀመሪያ ደረጃ ትምህርቱን በአዲስ አበባ አርበኞች ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን አዲስ ከተማ በሚገኘው የልዑል መኮንን ሁለተኛ ደረጃ ትምህርት ቤት አጠናቋል። አስራት በስራው ዓለም አዲስ አበባ ባንክ ይሰራ የነበርና የባንኩን የሰራተኞች ማህበር ከመሰረቱት አንዱ ነበር። ማህበሩ በህግ ከታወቀም በኋላ የአዲስ አበባ ባንክ የሰራተኞች ማህበር ፕሬዚደንት ሆኖ ተመርጦ ለመጀመሪያ ጊዜ ባንኩን ሰራተኞች መብት ያስጠበቀውን የጋራ ድርድር በማድረግ የጋራ ስምምነት ከባንኩ ስራ አስኪያጆች ጋር በመፈራረም የሰራተኞች መብት አስጠባቂነቱን በተግባር በወጣትነት ያስመሰከረ ቆራጥ ታጋይ ነው። የካቲት 66 አብዮት ሲፈረዳም አስራት የሰራተኞችን መብት በመደፍጠጥ በነጻ የመደራጀት መብት የነፈገውን የደርግ ፋሽስታዊ መንግስት ከኢሳማ የትግል ጓዶቹ ጋር በመሆን አጥብቆ በመታገሉ በቀንደኝነት በቀይ ሽብር ሊመታ ይፈለግ የነበረ ጀግና ነበር። በ1966 ዓ.ም በኋላም ወደ ገጠር ማለትም ትግራይ አሲምባ የኢሃፓን ጦር ኢሃፓን በመቀላቀል ሲታገል ክፉኛ ቆስሎ ወደ ሱዳን ለሕክምና እስከወጣበት ጊዜ ድረስ በገጠር ከደርግና ከዘረኞች ጋር ተፋልሟል። 1980ዎቹ ከሱዳን ወደ አሜሪካ በስደተኝነት ከመጣ በኋላ በብሉ ክሮስ ብሉ ሺልድ ኢንሹራንስ ኩባንያና በፎርድሃም ዩኒቨርሲቲ እየሰራ ከሚወዳት የትዳር ጓደኛው ወይዘሮ ታደለች ጉተማና ከልጁ መሪ አፋን ጋር በኒውዮርክ ብሩክሊን ከዚህ ዓለም በሞት እስከተለያቸው ድረስ ኖሯል። አስራት እስከ ለተሞቱ ድረስ በኢሃፓ አባልነት በጥናት የታገረ ጓድ ሲሆን ኢትዮጵያ ሀገሩን ወዳድ፣ ሁሉን እንደ ጠባዩ የሚያቀርብና የሚያከብር ተወዳጅ ወንድም ጓድ ነበር። ፍኖተ ህብረት የኢሃፓ ድምፅም ለመላ ቤተሰቦቹና ለጓዶቹ መጽናናትን ይመኛል።
አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ። የህዝብ ወገናዊነት በተግባርና በጋራ ይረጋገጥ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተሰጠ መግለጫ።
ከአንድ ዓመት ጀምሮ የእስልምና እምነት ተከታይ የሆኑ ዜጎቻችን የዲሞክራሲና የእኩልነት የፍትህና የመልካም አስተዳደር መኖር የወያኔ አገዛዝ ህዝበ ሙስሊሙን ማዋከቡን መበደሉንና በሃይማኖታዊ ጉዳዮች ያገዛዙ ጣልቃ ገብነቱን እንዲያቆምና በሌሎች መሰል የመብት መከበሪያ ዙሪያ ጥያቄዎችን በማቅረብ በተለያዩ አገሪቱ ከተሞች የሚኖሩ እስልምና እምነት ተከታይ የሆኑ ዜጎቻችን እያደረጉ ያሉት ትግል ከጊዜ ወደ ጊዜ ግለቱ እየጨመረ መሄዱ በገሃድ የሚታይ ነው። ሊደገፍና ሊደነቅ የሚገባው ትግል ይህ አልገዛም ባይነትና የሲቪል ወንኔን የተላበሰ ትግላቸው የተሳሳተና ልጅ ትርጉም እየተሰጠው ቢገኝም ያሸማቀቃቸው ቀርቶ ይበልጡንም ትግላቸውን በቆራጥነት በመከተል እያፋፋሙ ይገኛሉ። የወያኔ አገዛዝ በሙስሊሙ ማህበረሰብ ለቀረበለት ጥያቄ እየሰጠ ያለው መፍትሄ ግን የመብት መከበር ሳይሆን መከፋፈልና ማስፈራራት፣ በተለያዩ ጥቅማጥቅሞች በመደለል ማኮላሸት፣ ሲጠጥር ደግሞ ያፈና ተግባሩን አጠናክሮ መግፋት ነበር። አሁንም ነው። ይህንን የተገለዘበው የሙስሊሙ ህብረተሰብ ግን እየተሰጠ ያለው መልስ እየተሳሳተና ማዋጣ ተቀባይነት የሌለው አደገኛ መሆኑን በመረዳት ቢጫ ካርዱን በማውለብለብ ማስጠንቀቂያ ደውሉን ካለፉት ወራቶች ጀምሮ በማያሻማ ሁኔታ በአደባባይ ያሳይቷል። ድምጹንም በመላው ሀገሪቱ አስተጋብቷል። ትግስቱ ወሰን የለሽ አለመሆኑንም በሚገባ ይፋ አድርጓል። ያቀረቡት የመፍትሄ ጥያቄ አግባብ በሆነ መልኩ መፍትሄ ካላገኘም ትግላቸው ቀጣይ እንደሚሆንም ይኸው የተግባር መልእክታቸውን ግልጽ አድርገዋል። በዛሬው አርብ መጋቢት 6/2005 ዓመተ ምህረት ወይም ማርች 15/2013 በተለያዩ የሀገሪቱ አካባቢዎች ከአዲስ አበባ አንስቶ በተለያዩ ትላልቅ ከተሞች የድምጻችን ይሰማ ትግላቸው ኮትሮ በተለየ በርካታ ህዝበ ሙስሊም ዜጎቻችን ተካፋይ በሆኑበት ከፍተኛ የተቃውሞ እንቅስቃሴ ሲያደርግ መታየታቸው የዚሁ የትግላቸው ቀጣይነት ምስክር ነው። በዚህ የተቃውሞ ትግል መጠናከርና በተከታታይ መካሄድ የተደናገጠው ወያኔ አገዛዝ ግን አሁንም ያው በለመደበትና በተከናበተ ያፈና ድርጊቱ ቀጥሎበት ይገኛል። በአንዳንድ ቦታ የተቃውሞ እንቅስቃሴ ተካፋዮችን በፖሊስ ቢያስከብብ፣ በሰላማዊ ህዝብ ላይ ድብደባ ቢያካሄድ፣ ጥቃት ቢሰነዝር፣ መስጂድ በማጠር አማኞች እንዲያወጡ ለማድረግ የወሰዳቸው እርምጃዎች ሁሉ በምሳሌነት የሚጠቀሱ ሲሆኑ የእንቅስቃሴያቸውን ግለት ሊያበርደው ግፊቱን ሊያቆመው ግን በፍጹም እንደማይችል ዳግም በዛሬው ቀን አረጋግጡለት። ወደፊትም ከመከተልም ሊገታ እንደማይቻላቸው ቢጫ ካርዳቸውን በይፋና በብዛት እንደ ሰንደቅ አውለበለቡለት። እስልምና እምነት ተከታይ የሆኑ ዜጎቻችን በተደጋጋሚ እንደገለጹት የተቃውሞ ትግል እያደረጉ የሚገኙት ኦርቶዶክስ እምነት ተከታዮችና እንዲሁም በተለያዩ የማህበረሰብ ክፍሎች ላይ ያደረገው ሁሉ በእነሱም በሃይማኖት ጉዳዮች ውስጥ ጣልቃ እየገባ ማተረማመሱንና የሥርዓቱ ተቀጣይ ለማድረግ ሲል የተለያዩ ግፎችን በእነሱ ላይ ማካሄዱን ነው። የወያኔ አገዛዝ ከዚህ ቀደም ብሎ የተለያዩ ደባዎችን እየፈጸመ እንዳለው ሁሉ የራሱ ሰዎች በየመጅሊሳቸው ለማስቀመጥ ያደረገውን ጥረት በዚህም ማስተካከ የተለያዩ ማስፈራሪያዎችን ቢሰነዝርም ሙስሊሙ ማህበረሰብ ተቃውሞን አሰማ እንጂ አልተንበረከኩለትም። መሪዎቻችን ያደረ ለስር ቢዳርጋቸው ያለምንም ቅድመ ሁኔታ እንዲፈቱ በመጠየቅ ትላቸውን ቀጠሉ እንጂ በወያኔ ጉልበተኛነት ማንነህለኝነት ተሸማቀው ከትግሉ ሜዳ አልተሰወሩለትም። አምላክ ያመጣውን አምላክ ይመለሰው በማለት አልተበታተኑለትም። እንዲያውም ይበልጡኑ በመካከላቸው የሚደረገውን የከፋፋይ ሥራ እየተቋቋሙ ያገዛዙን ምንነት ይበልጥ አጋለጡት። የተቀመጠበትን የስልጣን ወንበር ለመገዝገዝ ትግላቸውን ቀጠሉ እንጂ አልተጎነበሱለትም። ዛሬ በግልጽ እንደሚታየው የመብት ጥሰቶችና በደሎች እየተደረገ ያለው በእስልምና እምነት ተከታዮች ብቻ ሳይሆን በክርስቲያኑም በሰራተኛውም በአስተማሪና ተማሪ በሰራተኛ ገበሬ በአምራቹና በሸማቹ በሴቱና በወንዱ በአጠቃላይ በሁሉም የህብረተሰብ ክፍሎች ላይ ነው። ለዚህም ነው የሙስሊሙ ህብረተሰብ ክፍልም የዚህ አካል እንደመሆኑ መጠን ትግላቸው እንዳለፈው የካቲቱ 66 እንቅስቃሴ ሀገራዊ እንድምታና ኢትዮጵያዊነት የተላበሰ ነው። ለዚህም ነው ማንኛውም ዜጋና የህብረተሰብ ክፍል ይህንን የሙስሊሙን ትግል ራቅ ብሎ በጥርጣሬ መመልከት ሳይሆን ከልብ ሊደገፈውና ትግላቸውን የራሱ ትግል አድርጎ ሊያግዛቸው በጋራ ተባብሮና አምሮ የጋራ ችግራቸውን መሰረት የሆነውን የወያኔ አገዛዝን መታገልና ማሸነፍ ኃላፊነቱና ግዴታው የሚሆነው። ባለፉት ጊዜያት በተከታታይ የተደረጉት የተቃውሞ እንቅስቃሴዎች ያስተላለፉት መልእክትና ያሰሙት ቃል የንደጋገፍ ጥሪ ደውል ነበር። በዛሬው በማርች 15 ቀን በታየው የተቃውሞ እንቅስቃሴም ከምንጊዜውም በበለጠ ጫና በበስተት ይህንኑ ጥሪ የሚያስተጋባ ነው። በመሆኑም ማንኛውም ዜጋ በግላጭ ወጥቶ በትግሉ በመሳተፍ ላለፉት 21 አመታት የተሸከመውን ጭቆናና የበደል ቀንበር ከተከሻዎች ቀንጥሮ ለመጣል በመነሳት ሀገር ወዳድነቱና ለህዝብ ቀናይነቱን በተግባር ማሳየት ይጠበቅበታል። ኢሃፓ የመመስረቱ ዋና መነሾ የዲሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን ለነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የሙስሊሙ ማህበረሰብ ጎን መቆምና በግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደቀድሞ ከጎናቸው በመቆም በጽናት ይታገላል። ከጋግሙ እንደገለጸውም የነሱ መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብትም ያስከብር ለጻነትን የተላበሰና በሱ መረ ላይ የሚመሰረት ዲሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱን በገቢር ሲያረጋግጥ ነው። ድል ካልተዋደቁላት በመኞት ብቻ ከጅ አትገባም። የውያን አገዛዝ የሞደቀው ጊዜ እየተፋጠነ መሆኑ የሚታይ ነው። ወሳኝ ምቱን በጋራ የህዝብ ትግል ካላገኘ ደግሞ እየተንገዳገደም ቢሆን በስልጣኑ መቀየቱና ህዝብን መበደሉ ቀጣይነት ይኖረዋል። እንዳይቀጥል ማድረጉ ጊዜው እየጠየቀ ነውና ይህን አጋጣሚ ብልህነትና ርቆ አስተዋይነት በተሞላበት ሁኔታ ተግባራዊ እናድርገው ሲል ይሃፓ የትግል ጥሪውን ያቀርባል። ለህዝብ የስልጣን ባለቤትነት እንነሳ። በተባበረ ትግል ወያኔ አገዛዝ ይወገዳል እናቸንፋለን። አራተው ጋለው ቱበሌው በሌው ፈጥነ ተራመድ ትደብላልቋል ወዳጅ ከዘመድ ትደብላልቋል ወዳጅ ከዘመድ ሲጀግናው ጋጊ መበለው ፈሪግሬም ሰንጋው ምን ይበል ጋላቢ ሲያታ ጦሩ ምን ያድርግ ወርዋሪ ሲያታ አትስቱት ለሰው ጀግና እስኪመጣ አትስቱት ለሰው ጀግና እስኪመጣ
አድማጮቻችን በማስከተል ሳምንታዊ ዘገባችን እናቀርባለን። ከቻይና ጋር እፍንፍስ ያለ ፍቅር ያዘው የወያኔ ቡድን ሰሞኑን በየወሩ በሚያሳትመው አዲስ ራይ መጽሔቱ በኩል ምዕራባውያን ሲያጠለጥል በአንጻሩ ደግሞ ቻይናን ሲያወድስ ሰንብቷል። ለይስሙላ የወያኔ መሪ ሆኖ የተቀመጠው የደቡብ ኢትዮጵያ ህዝብ ዲሞክራሲያዊ ንቅናቄ ኃይለማርያም ደሳለኝ ሰሞኑን ከቻይናው ቴሌቪዥን ጣቢያ ጋር ባደረገው ቃለ ምልልስ ላይ እንዳለው ከሆነ በኢትዮጵያ ብሎም በአፍሪካ እየተካሄደው መሰረታዊ ግንባታ ቻይና ባትኖር ኖሮ እዚህ ደረጃ አንደርስም ሲል ተደምጧል። የኢትዮጵያን ታሪክ የ300 አመት ብቻ ነው ይላሉ ይቅርታ የ100 አመት ብቻ ነው ይላሉ ቀስቀዛዋ እየቸለቱበት የኖሩት የወያኔ መሪዎች አሁንም ያገርቷን ህዝብና የህዝባን ታሪክና ዝና አሽከንጥረው ጥለው ቻይና ባትኖር ኖሮ ኢትዮጵያ ከቷት ኖርም ነበር ይላሉ እጅግ በሚያሳፍር ሁኔታ መግለጫ መስጠታቸው መላው ያገሪቱን ህዝብና ተቀማጭነታቸው አዲስ አበባውን ዲፕሎማቶችን አነጋጋሪ ሆኗል። የአፍሪካ ነጻነት ተምሳሌት የሆነችውን ጥንታዊት ሀገር ታሪኳን አሳንሰውና አንኳሰው በኢትዮጵያን ከቻይና በታች ቁልቁል ቀብረው ተራና ርካሽ የፖለቲካ ጥቅም ለማግኘት ሲሉ በዓለም ህዝብ ፊት ሀገሪቷና ህዝቧን ማዋረዳቸው በመላ ሀገሪቱ ውስጥ መነጋገሪያ ሆኖ ሰንብቷል። በቅርቡ የቻይና ኮሙኒስት ፓርቲ ያመራለውት ያደረገ በሚል ርካሽና ተራ ፖለቲካ ትርፍ ለማግኘት ሲል የወያኔ ቡድን በቃል አቀባዩ በኃይለማርያም ደሳለኝ በኩል በሰጠው መግለጫ ላይ እንዳለው ከሆነ ቻይና ባትኖር ኖሮ ኢትዮጵያ ፈጽሞ አትኖርም ነበር ብሎ መግለጹ መላው ሀገሪቱን ህዝብ ያናደደ ወይም አበሳጨ ከመሆኑ ባሻገር የሀገሪቷን ዝናና ክብር አሳንሶ ከማየት የመነጨ አባዜ መሆኑ ታውቋል። የወያኔ ቡድን ገና ወደ ስልጣን ከመጣበት ጊዜ ጀምሮ የሀገሪቱን ክብርና ዝና ያንቋሸሸ ያዋረደ ብሎም አንጥራፍቷል ለባዳ ሳልፎ እየሰጠ የመጣ መሆኑ ቢታወቅም በአሁኑ ሰዓት የአፍሪካ ተምሳሌት ተብላ በአፍሪካ ህዝቦች ዘንድ እንደ ትልቅ መመኪያ የምትታየውን ኢትዮጵያ የቻይና ወራጅ አስመስሎ ማቅረቡ የሚያሳፍር ለሀገርና ለህዝብ ፍቅርና ክብር የሌላቸውን ተፈንቶች የተናገሩት ነው ሲሉ በርካታ ምሁራን በቁጭት ሲናገሩ ተደምጠዋል። የስቢንቶ የቆዳ የመስታወት የብረታ ብረት የጫማ ፋብሪካ አቋቁሞ በትንሽ መንቀሳቀሻ ካፒታል ስራ ጀምረው ዛሬ በአለም ላይ ተወዳዳሪ ባለሀብት ለመሆን የበቁት የቻይና ዜጎች የወያኔ ቡድን ምቹ ሁኔታ በመፍጠሩና ልዩ ድጋፍ በማድረጉ ከመሆኑን ባሻገር አንድም ቻይናዊ ወደ ሀገር ውስጥ ገብቶ የስራ ግብርም ሆነ ሌላ ህጋዊ ክፍያ የማይከፍል ከመሆኑን ባሻገር ከሀገሪቱ ዜጋ በላይ መብቱ ተከብሮለት ያለ አንዳች ስጋት እየተንደላቀቀ የሚገኘው በወያኔ ቡድን ከፍተኛ ድጋፍ መሆኑ ይታወቃል። ዛሬ ዜጎች በቻይና ኩባንያዎች ስራ ተቀጥረው ለመስራት አደጋች ከመሆኑም በላይ ጥቂት የተባሉ ስራ የጀመሩ ቢኖሩም
በአግባቡ በሕግ የተተከመተው መሰረት ደሞዝ የማይከፈላቸው ከመሆኑ በተጨማሪ ሷም ብትሆን ጊዜዋን ጠብቃ እንደማትሰጣቸው ብዙዎች ዜጎች ለከፍተኛ ችግር ተጋልጦ የሚገኙበት ደረጃ ላይ መድረሱ ይታወቃል። የውያኔ ቡድን ከቻይና ጋር በጀመረው ፍቅር የተነሳ ሌላው ቀርቶ በየአመቱ የሚመድበውን አመታዊ የበጀት ሳይቀር በድጎማ መልክ የሚሰጡትን ምዕራባውያን እያብጠለጠለና እያንቋሸሸ ማዋረዱ የብሪቱ መጠን እየጨመረ መሆኑን ያሳያል ያሉት ጉዳዩን ባንክሮ የሚከታተሉ ተንታኞች ለትገታችን ትልቅ ማነቆች ናቸው በማለት ሰሞኑን አዲስ ራይ በተሰኘው በየወሩ በሚያሳተመው መጽሔት ላይ ከፍተኛ ስም ማጥፋት ዘመቻ በጀመሩ የውያኔ ቡድን ምዕራብ አገሮች ላይ ያለው ጥላቻ በግልጽ ያሳያ ነው ብለዋል። ቻይና በሀገር እና በህዝብ ስም ብድር እና እርዳታ ያለምንም ቅድመ ሁኔታ ያስተቀፈቻቸው ያለው የውያኔ ቡድን ከምዕራባውያን አገሮች በተለይ ከእንግሊዝ፣ ከአሜሪካ፣ ከኖርዌይና ከሌሎች የሚሰጠውን አመታዊ በጀት ወደ ጎን በማለት አሳፋሪ የማጣላት ዘመቻ መጀመሩ አስገራሚ ነው ያሉት እነዚህ ወገኖች ከቅርብ ጊዜ ወዲህ በውያኔ ቡድን በተከሰተው ሽኩቻ የተነሳ የበላይነት ለማግኘት ሲሉ በቻይና ጀርባ ተከድለው እርስ በርስ ፉክክር መጀመራቸው ታውቋል። ለዚሁ ይረዳቸው ዘንድ በቅርቡ በባህር ዳር ከተማ ይደረጋል ተብሎ ከፍተኛ ወጪ የተመደበለት የውያኔ ጠቅላላ መደበኛ 9ኛ ጉባኤ ላይ የቻይና ኮሙኒስት ፓርቲ አመራሮች ተጋባዥ ከመሆናቸው በላይ የክብር እንግዶች እንዲሆኑ ጥሪ የተደረገላቸው ሲሆን የውስጥ ችግራችን ለማርገብ ይረዳናል በሚል የውያኔ መሪዎች ከቻይና ጉያ ተወጥፈው የሀገርና የህዝብን ጥቅም አሳልፈው እየሰጡ መሆኑን ያሳየ ነው ተብሏል። በውያኔዎች ቡድን መሐከል የተፈጠረው ሽኩቻ ተጋግሎ በሄደበትና ውስጥ ተፋፈው ባለበት በዚህ ወቅት በውያኔ ቡድን ውስጥ የተፈጠረውን ያየለ በመሆኑ ሌሎች ተለጣፊ ድርጅቶች አመራሮች ለጊዜው ረገብ ያለ አቋም ያዙ ቢመስሉም ነገሩ እየተካረረ በመሄዱ ውጥረቱን ሊያረግብ ብሎም ሊቀርፍልን ይችላል በሚል የቻይናን ፓርቲ አመራሮች ምክር እንዲለግሷቸው በባህር ዳር ከተማ በሚደረገው ጉባኤ ላይ የክብር እንግዳ ሆነው እንዲሳተፉ ጥሪ ማድረጋቸው የውያኔ ቡድን ከፍተኛ ችግር ውስጥ መዘፈቁን ያመለከተ ነው ተብሏል። መለሰ ከመተ በኋላ ስልጣን ይገባኛል ጥያቄ ያነሳው ኦህዴድ ከህዋት ጋር ፍጥጫ በገባበት ወቅት ሳይታሰብና ድንገት ህዋት እንደገና በሁለት ቡድን ተከፍሎ እርስ በርስ ሽኩቻ መጀመሩ በውያኔ ውስጥ ምስቅልቅል ያለ ነገር መፈጠሩን ያሳየ ነው የሚሉት ለድርጅቱ ቅርበት ያላቸው ወገኖች ህዋት እንደ 1993 ዓመተ ምህረት ጊዜ ርምጃ የሚወስድ ወሳኝ ግለሰብ ባለመያዙ ያላንዳች ርምጃ እርስ በርስ እየተሻሸ ለረጅም ጊዜ ሊቆይ እንደሚችል እየተነገረ ይገኛል። በአሁኑ ሰዓት በባህር ዳር ሊደረግ ጥቂት ቀናት በቀረው ጉባኤ ላይ ሊሳተፉ የሚችሉትን አመራሮች አራቱም የውያኔ አባል ድርጅቶች መርጠው ስም ዝርዝር እንዲያቀርቡ አስቀድሞ መመሪያ የተላለፈላቸው ቢሆንም እስካሁን ሰዓት ሶስቱም ማለት ኦህዴድ፣ ብአዴንና ደኢህዴን ያቀረቡ ቢሆንም ህወሓት ግን ውስጣዊ ስምምነት በመጥፋቱ እርስ በርስ የጀመሩት ንትርክና ክፍፍል ባለመርገቡ ስም ዝርዝሩን ሊያቀርቡ አልቻሉም። በህወሓት ውስጥ የተጀመረው ክፍፍል ከጊዜ ወደ ጊዜ ቅርጽና ይዘቱን እየቀየረ አንዱ ሲሉ ሌላ እየተተካባቸው ልዩነቱ ከመጥበብ እየሰፋ የመጣ ሲሆን በቅርቡ ደግሞ ነባርና ከበረሃ ጀምሮ አብሮ የመጡ ታጋዮቹ የአሁኖቹ የዞንና ወረዳ ባለስልጣናት በውያኔ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ላይ ጥያቄ በማንሳት ሌላው ዝግብ እየቀሰቀሱ ከፍተኛ አመራሮችንም ሰላም ነስተዋቸው እንደሚገኙ ታውቋል። በህዋት ውስጥ የተፈጠረው በሁለት ጎራ ፍልሚያታችኛው አካል ያላካተተና አይመለከተውም ብሎ የተተወት የነበረ ቢሆንም በነስባት ለጋ የሚመራው ቡድን ግን ወጣችኛው አመራር በመውረድ ከውያኔ ሰው ጠፍቶ ነው ወይ ከተማ መጣሽ ቶሌ ስልጣኑ ሊይዝ የቻለው በማለት ክስከሳ በመጀመራቸው የታችኛው አመራር ቀልብ ሊስቡ በመቻላቸው ውጥረቱ ከመቼውም ጊዜ በላይ ጦዞ ይገኛል። በስባት ነጋ፣ በዘብረ ጽዮን ገብረ ሚካኤል፣ ባርከበ ቁባይ፣ አዲስ ዓለም ቅዱሳን ነጋ፣ ጸጋዬ በርሄ፣ አባዲ ዘሙ፣ ኃይለ ክሮስ ገሰሰ፣ ተክለብራንና ሌሎችም ያሉበት ቡድን መለስ ህዝባዊ ወያኔ አርነት ትግራይን አዳክሞ የሌሎች ድርጅቶች ጀሌዎች ለማድረግ የሰራው ተንኮል ነው በማለት ወደ ታችኛው አመራር በመውረዳቸው ድጋፍ እያገኙ በመምጣታቸው በወያኔ ውስጥ የተፈጠረው ልዩነት ከመቼውም ጊዜ በላይ ጠንክሮ ያለበት ደረጃ ላይ ደርሷል። አቋም የለም ተብሎ ሲወገዝና ሲነቀስ የነበረው አባይ ጻየም ለጊዜው ገለልተኛ ሆኖ መስሎ ታይቶ የነበረ ቢሆን አሁን ግን ከናዜ መስፍን ጋር ተቀላቅሎ ፍልሚያ የጀመረ ሲሆን ምንም እንኳን ወያኔዎች በውስጣቸው የተፈጠረው ከባድ አደጋ ቢሆንም ምስጢራቸውን በመደበቅ ተወዳዳሪ የሌላቸው መሆኑን የሚናገሩት እነዚሁ ለድርጅቱ ቅርበት ያላቸው ወገኖች በቅርቡ በሁለት ከፍተኛ የህዋት ሰዎች መካከል በተነሳ ጸብ ሽጉጥ እስከማዘዝ ደርሶ የነበረ ቢሆንም አንድም ምስጢር ሳይሾልክ እስካሁን ድረስ ሊቆይ እንደቻለ ታውቋል። ዳባይ ወልዱ የሚመራው ቡድን አዜም መስፍን፣ ሳሞራይን ውስጥ ትርፉ ኪዳነ ማርያም፣ ሀዲስ ዘነበ፣ አለም ገብረዋድ፣ በየነ ምክሩ፣ ተክለወይን ያሰፋ፣ አባይ ጸሐዬ ከመሆናቸው በተጨማሪ በረከት ሰሞንና አዲሱ ለገሰ ከጀርባ ድጋፍ እያደረጉ እንደሚገኝና መለስ ዘላለማዊ ሰው ነው ብለው የሚያምኑና በመለስ የሚያመልኩ መሆናቸውን ልዩነታቸው አንዱ ምንጭ መሆኑ እየተነገረ ይገኛል። በሁለቱ ወደል የውሃት ቡድን ጭቅጭቅና ንትርክ ሳቢያ ግራ ተጋብተው የነበሩ ጥቂት ባለስልጣናት ችግሩን ሊያረገው ይችላል በሚል በየአደባባዩ ተሰቅሎ የነበረው የመለስ ምስል እንዲነሳ ያደረጉ ቢሆንም ችግሩ ጨርሶ ሊወገድ ወይም ሊቀረፍ እንዳልቻለና ውዝግቡ አሁንም ደግሞ መልኩን ቀይሮ ወደ ሌላ መዞሩን ነው ቅርበት ያላቸው ወገኖች የተናገሩት። የታችኛቹ አማራሮች በበረሃ 17 አመደማችን ያፈሰስነው ወንድሞቻችን ያጣነው አጥንታችን የከሰከስነው ወዛችን የጨረስነው የከተማ ጮሎ እንዲቀመጥ ነው ወይ ከዋት የጠቅላይ ሚኒስትር ንቦታ መሸፈን የሚችል ተፍቶ ነው ወይ ብለው ጥያቄ እንዲያነሱ እነስባት ነጋ ውስጥቱን ከስከሳ በማድረጋቸው አሁን በዋት ውስጥ የተነሳው ቁርቋሱ ይዘቱን እየለወጠና አጣጫውን እየሳተን እንዲሄድ ማድረጋቸው ተጠቁሟል። ምንም እንኳን ውጥረቱ እየተባባሰ በሚላ ቢሆንም በጠናታሞ በክምና የሚገኘው ስዩም መስፍን ስካፒ ሁለታችሁ መከፋፈል ለሌሎች ጉልበት ሊሆናችሁ ስለሚችሉላችሁም ቆምብላችሁ በሰከነ መንገድ ልታውት ይገባል በማለት ምክር የለገሳቸው መሆኑን ተቆሙት። ለድርጅቱ ቅርበት ያላቸው ወገኖች እንደ ነፍስ አባት ስናው የነበረው ስባት እኛን መክዳቱ ያሳዝናል የሚሉ ወገኖችም ብዙዎች መሆናቸውን ነው የሚናገሩት። በሌላ ዜና ፖስታይ ችግሩ እንደብራና ተወጥሮ ያለው ያኔ ቡድን በአገር ውስጥ የሚገኙ ተቃዋሚ ፓርቲዎችን ከህዝቡ ጋር የሚገናኙበትን መድረክ ሙሉ ለሙሉ እንደዘጋ የዘጋ መምጣቱ ተስፋ አስቆራጭ ደረጃ ደረሰን የሚሉም አልጠፉም። 28 ተቋሚ ፓርቲዎች የጋራ መግባቢያ ሰነድ ለመፈራረም ፕሮግራም አዘጋጅተው አዳራሽ ለመከራየት በየሆቴሉ ለአንድ ወር ያህል ቢንከራተቱም ሳይሳካላቸው ቀርቶ በመያድ ቢሮ ሊፈራረሙ እንደቻሉ ገልጾ ሰሞኑን ደግሞ ሰማያዊ ፓርቲ የተሰኘው የተቃዋሚ ፖለቲካ ፓርቲ ገንዘብ ማሰባሰቢያ የራስ ግብዣ ጥሪ አድርጎ የነበረ ፕሮግራሙ በመሰረዙ ለኪሳራ መዳረጉን የፓርቲ አመራሮች ሲገልጹ ተደምጠዋል። ቅዳሜ ካቲት 32/2005 ዓ.ም ተመረጠ በዋቢ ሸበሌ ከምሽቱ 12 ሰዓት ጀምሮ በሚደረገው የራስ ግብዣ ገንዘብ ማሰባሰቢያ ስራ ሊጀመር 10 ደቂቃ ሲቀረው የወያኔ ደህንነቶች ለሆቴሉ ባለቤት ማስጠንቀቂያ ማስፈራሪያ በመስጠታቸው ፕሮግራሙ እንዲሰረዝ ሲደረግ የተዘጋጀው ምግብም ከጥቅም ውጪ ሆኖ መደፋቱን ምንጮች ጠቁመው አስረድተዋል። ሰማያዊ ፓርቲ የተሰኘው አዲስ ተቃዋሚ ፓርቲ በወጣት ሙራን የተደራጀ ሲሆን ያለበትን የገንዘብ ችግር ለመቅረፍ ሲል ታላላቅ ሰዎችና ደጋፊዎች የራት ግብዣ ጠርቶ ነበር። ቢሆንም ፕሮግራሙ ሊጀመር 10 ደቂቃ ሲቀረው ከምሽቱ 11:50 ላይ ድንገት በሆቴሉ ባለቤት አጼ ኃይለስላሴ ልጅ ልዑል በደ ማርያም በስፍራው በመገኘት ያዘነ በጣም ይቅርታ ካጥም በላይ በሆነ ምክንያት የራት ግብዣው ተሰርዟል በማለት በመናገራቸው በቦታው የነበሩ እንግዶችን በአዘን ተውጠው አንዳንዶቹም በጣም እየተበሳጩ ካዳራሽ ሲወጡ ታይተዋል።
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ በቅርቡ አዲስ ለተመረጡት የሮማ ካቶሊክ ርዕሰ ሊቃነ ጳጳስ ፍራንሲስ ቀዳማዊ በመጋቢት 6 ቀን 2005 ዓ.ም ተመረጠ ግልጽ ደብዳቤ ጽፏል። ኢትዮጵያ እስካሁን ድረስ ይቅርታ ልትጠየቅ እየጠበቀች ነው በሚል ርዕስ የሚጀምረው ደብዳቤ በቅድሚያ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ሆነው ለመመረጣቸው እንኳን ደስ አለት በሚል ልባዊ መልእክቱን ከገለጸ በኋላ ብፁዕነታቸው ለአዲስና ማህበራዊ ጎህ እንደሚቀጥል ተስፋ ያለው መሆኑን ይገልጻል። በመቀጠልም የግልጽ ደብዳቤ ለርሶ ለተከበሩ ርዕሰ ሊቃነ ጳጳሳት የምንልከው የሮማ ካቶሊካዊት ቤተክርስቲያን የሙሶሎኒን ፋሽስታዊ የጦር ኃይል ጭቃኔ የተሞላበት ወረራውን በመባረክ የተሰራውን ታሪካዊ ስህተት እንዲያርሙት በመጠየቅ በዚያን ጊዜ ይላል ጽሑፉ። በመቀጠል በሙሶሎኒ ፋሽስታዊ ወራሪ የጦር ኃይል በአውሮፕላንና በመርጢስ በመታገስ ባካሄደው ጭፍጨፋ ከአንድ ቢሊዮን በላይ ኢትዮጵያውያን ሕይወት በግፍና በጭካኔ በተሞላበት ሁኔታ በአጭር መቀጨቱን ገልጿል። ከዚህ ጋር በተያያዘም ለበርካታ ዓመታት በሮማ ካቶሊካዊት ቤተክርስቲያን የጣሊያን ፋሽስታዊ ወራሪ የጦር ኃይልን ቡራኬ በመስጠቷና ስለተካሄደው ሕዝባዊ ጭፍጨፋ ስህተት ማድረጓን እንድትገልጽ መጠየቁን በመጥቀስ ግን ይኸው እስካሁን ድረስ ምንም አይነት መልስ እንዳላገኘም ይጠቁማል። ደብዳቤው በመቀጠልም ይህንን ስህተት እንዲሽረው ከተፈለገ የካቶሊክ ቤተክርስቲያን ለኢትዮጵያ ሕዝብ ተገቢውን ይቅርታ መጠየቅ ይኖርባታል ሲልም አጽንኦት በመስጠት ገልጿል። የካቶሊክ ቤተክርስቲያን ላለፈ ስህተት አይሁዳውያንን በይፋ ይቅርታ መጠየቋን ይኸው የአባ ግልጽ ደብዳቤ በማስታወስ ለኢትዮጵያውያን ግን ይህን ይቅርታ መንፈቅ ሊቢያንም ይጨምራል ለመስማት ወደማይፈልግ ድምዳሜ የሚገፋፋ ሊሆን እንደሚችል በመጥቀስ በሚሊዮን የሚቆጠሩ ጥቁር አፍሪካውያን አባልነት ያከፈች የካቶሊክ ቤተክርስቲያን ዘረኝነት የሚለጠፍ ጥሩ ገጽ እንዳይደለ ስጋቱን ገልጿል። በመቀጠልም ለብዙ መቶ ሺህ ኢትዮጵያውያንን ለሞት የዳረገ ፋሽስታዊ የሆነ ወራሪ የጦር ኃይል ሙሉ ብራኬ ከለገሰችው ከካቶሊክ ቤተክርስቲያን ይቅርታ የሚጠየቀው በዚሁ ምክንያት እንደሆነም አስተያየቱን አስፍሯል። ተከበሩ ርዕሰ ሊቃነ ጳጳሳት ፍራንሲስ ቀዳማዊ እባክዎን የብፁዕነቱን ሂደት በልባዊ ይቅርታ እንዲጀምሩት ሲልም የከበረ ተማጽኖውን ይፋ አድርጓል። መጨረሻም የኢትዮጵያ ሕዝብ ከካቶሊክ ቤተክርስቲያን ይቅርታን እንደሚጠብቅ በመጥቀስ ርዕሰ ሊቃነ ጳጳሱ የኢትዮጵያን ሕዝብ በደስታ እርካታ እንዲለግሱት ጠይቆ መልእክቱን ደምድሟል።
እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ። የተከበራችሁ አድማጮቻችን ለዛሬ የውይይት መድረካችን ምናቀርባቸው 3 ወጣቶች ናቸው። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣት ክንፍ ድርጅት የወክንድ አመራሮች ናቸው። በቅድሚያ ወጣት ካንዱ ከካናዳ፣ ወጣት ሳሚ ከሲያትል እንዲሁም ወጣት ቢሊያም ከአውሮፓ ነው ምናቀርብላችሁ። አሁን ወደ ጥያቄው እንገባለን። በቅድሚያ በአድማጮች ስም በከፍተኛ ምስጋና እናቀርባለን ወጣቶቻችን።
እኛም እናመሰግናለን።
እንደሚታወቀው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ወጣት ክንፍ ድርጅት የወክንድ ማዕከላዊ አመራር ተመሰረተ በሚል ያለፈው 15 ቀን ማለትም የካቲት ወር መጨረሻ ላይ መግለጫ አውጥቶ ነበር። ይህንን አስመልክቶ ከዚሁ ከወጣት ክንፉ ማዕከላዊ አመራር ማለትም ዓለም አቀፍ አመራሩ ጋር አጭር ቆይታ እናካሂዳለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣት ክንፍ ድርጅት የወክንድ ከተመሰረተ ጀምሮ እንግዲህ ማለትም ከ2001 ሲንከሳቀስ ይኸው ነው ወደ 4ኛ አመቱ። አሁን በቅርቡ ባወጣችሁት መግለጫ ላይ አንድ ዓለም አቀፍ አመራር መጣችኋል። ይኸውም ከተለያየ ቦታ ወይም ከተለያየ አህጉር ያሉትን ወጣቶች በማዕከል የሚመራ ማለት ነው። እስቲ ስለዚህ መንደርደሪያ እንዲሆነን ቅድሚያ ከቅርቡ ልጀምርና ሳሚ፣ ወጣት ሳሚ፣ ይህን አደረጃጀት አስመልክቶ ወይም አወቃቀር አስመልክቶ ለአድማጮቻችን መግለጫ በሰጥልን።
በጣም አመሰግናለሁ። በቅድሚያ ስኖተ ዲሞክራሲ ይሄ የኢሃፓ ሬዲዮን ይህን እድል ሰጥቶን ሐሳባችንን ለህዝብ ይፋ እንድናደርግ ስለጋበዘን በኢወክንድ ስም ልባዊ አክብሮትን እናስተላልፋለን። እንግዲህ የማዕከላዊ አመራሩ መመስረት ዋናው ዓላማ አቋም ግንባታ ለመፍጠር ነው። ድርጅቱ አህጉራዊ ዓለም አቀፋዊ ቅርጽ ይዞ በቅርጽም በይዘትም መልክ ኖሮት ስራዎችን እንዲሰራ እንዲያሰራ ህገ ደንቦችን ቀርጾ አባላቶቹን ባንድ ወጥ በሆነ ህግ ለመስራት ለማሰራት ነው። ቀደም ተብሎ እንደተጠቀሰው ምንም እንኳን የኢሃፓ ወጣት ክንፍ ድርጅት በሐምሌ ወር 2001 በኢትዮጵያ አቆጣጠር ቢመሰረትም የትግሉ ዋናው መሰረቱ ኢትዮጵያዊነት ነው። የሀገሪቷ ጉዳይ ያገባናል፣ ያንገበግበናል። ዜጎች በተለያየ መልኩ ክብር አጥተዋል። የትምህርቱ መዋቅር ፈርሷል። የኢትዮጵያ ሉዓላዊነት ተደፍሯል። ቀጣዩ መጪው ትውልድ ሀገር እንዳያጣ ታሪክ እንዳያጣ በሚል በንጹህ ኢትዮጵያዊ ፍቅር የተሰባሰብን ክፍሎች ነን። ይሄንን ለመመስረት ለኢትዮጵያ ህዝብ ይፋ ከማድረጋችን በፊት ለዘጠኝ ወራት የኢትዮጵያን ተጨባጭ ሁኔታ የገመገምንበት ያየንበት የዳሰስንበት ፍራአቱንም በከፍተኛ ሁኔታ የገመገምንበትና የረገምንበት ያንንም ለማድረግ የሚመጣ መጪውን ብሩህ ዘመን ለማምጣት መደራጀት እንዳለበት መታገል እንዳለበት በጋራ ቆሞ ሀገራዊ ኃላፊነቱን ይወጣ ዘንድ ለማድረግ 9 ወር የፈጀበት ከዛም በቺካጎ ከተማ በሐምሌ ወር ውስጥ ኢትዮጵያውያን ሀገር ወዳድ ዜጎቹ በሙሉ ይህ ወጣት ኃላፊነት እንዳለበት የአንበሳውን ድርሻ ይዞ ከሀገር ወዳድ ኢትዮጵያውያን ጋር በመሰለፍ ትግሉን የሚያስተባብርበት ደጀን ሆኖ የሚቆምበት ለማድረግ የተንቀሳቀሰበትና በኢትዮጵያ የፖለቲካ መድረክ ውስጥ አንጋፋ የተባለውን የኢሃፓን ስም ወርሶ ከድርጅቱ ጋር ደጀን በመሆን ድጋፍ በመሆን ኃይል በመሆን ጥርስ በመሆን ለመታገል በይፋ የተንቀሳቀሰበት ነው። እንግዲህ ድርጅቱ ሲመሰረት አህጉራዊ ነበር። ምንም እንኳን በተለያዩ የዓለም ክፍሎች የወክንd አባላቶች ቢኖሩ ማዋቀሩ ከሰሜን አሜሪካ ይንቀሳቀስ ነበር። ግን ከጊዜ አባላቱ እየበዛ የድርጅቱ አባላቶች ደጋፊዎች ድርጅቱን ለመከላከል የሚፈልጉ ሀገር ወዳድ ኢትዮጵያውያኖች መብዛት አንድ ወጥ ከአህጉራዊ ዓለም አቀፋዊ ቅርጽ ኖሮት አንድ መመሪያ ደንብ ህግ እንዲተዳደር ለማድረግ የተደረገበትና ይሄንንም ለማድረግ ከፍተኛ ጥረት ያደረገበት ሁኔታ ነው። አንተም በመግቢያ እንደጠቀስከው አባላቱ እንግዲህ አመራሩ መዋቅሩ ከአሜሪካን ተነስቶ አውሮፓን ዳሶ ወረቤቱን ኤዥያን ይሶ ከዛን ደግሞ በሀገር ቤትና በአፍሪካ መዋቅሩን የዘረጋበት ነው። ይሄ ደግሞ ለኢሃፓም ሆነ ለወጣት ክንፉ ጥንካሬን ብቻ ሳይሆን በአጠቃላይ በኢትዮጵያ ውስጥ ፍትህን እንፈልጋለን፣ ነጻነትን እንፈልጋለን፣ ይሄ ፍርሃት መቆም አለበት ብለው ለሚመኙ ሀገር ወዳድ ኢትዮጵያኖች በሙሉ ደስታን የፈጠረበት ሁኔታ ነው። እኛም በዚህ ሁኔታ ከያጣጋ መዋቅሩን አስተካክለን በእንዲህ መልክ ለህዝባችን ይፋ በማድረጋችን ደስታችን ወሰን የለውም። ስለዚህ ይሄን ይመስላል እንግዲህ የወክንድ ያው ድርጅታዊ ይዘት ለማስፋት ለማጠንከር ትግሉን ለማቀነባበር ነው የማዕከላዊ አመራር የመመስረቱ አስፈላጊነት።
ጋማ አመሰግናለሁ ወጣት ሳሚ። እንግዲህ በተደጋጋሚ ባለፈው 3 አመት ከ9 ወር ማለትም ከመስረታው ጀምሮ በተከታታይ ባብዛኛው ጊዜ አብራችሁ ቀርባችሁ ቃለ ምልልስ አካሄዳችኋል። ከመስራቹ ከናንተው ጀምሮ ማለት ነው ከ3 አመት ከ9 ወር በፊት ይሄንን አስመልክቶ ደግሞ በቅድሚያ እንግዲህ ከተመሰረታችሁ በኋላ ሰፍአቆንት ማቅራችሁ ሰፍቶ እንዳልከው በሙሉ የአለም አካባቢ ያለውን ወጣት ለመዳረስ የምታደርጉትን ንቅናቄ ያደነቅን እኛም እንዲሁ ማከለያ አማራ ተመስርቶ መዋቅሩ ሰፍቶ እዚህ ድረስ በመድረሳችሁ በሬዲዮስም ያመሰግንኩኝ። እስቲ በተመሳሳይ ሁኔታ አወቃቀሩን ሳሚ ገልጾታል፣ እንዲሁም ደግሞ ተግባሩን አወቃቀሩን አስመልክቶ ወጣት ካንዱ ከካናዳ መጥቷል።
በቅድሚያ ለፍኖታ ራዲዮ ድምጽ የከበረ ምስጋናዬን አቀርባለሁ። በግልም ሆነ በወጣት አባላት በመሆን ማለት ከዚህ በመቀጠል ያው አወቃቀሩና ያው እንዴት መስራት ይችላል ወይንስ ይሄኛው ሊጠቅማል ወይ ወደሚለው ጥያቄን በዚህ መልኩ ሳልቀመጠው እኔ ደግሞ የቻልኩትን ያህል ለመመለስ ሞክራለሁ ማለት ነው። መጀመሪያ ይህ ያው ግድ ይላል፣ በጋራ መስራቱን ግድ ይላል። አንደኛ ነገር ከምንከተለው ድርጅት ኢሃፓ ከተመስሮ በጋራ መስራት ውጤት እንዳለው ታይቷል፣ እየታየም ነው። ይህንንም ልምድ ደግሞ ከዚህ ድርጅት ወጪ ማንም ሊያካፍል እንደማይችል ግልጽ ነው እና እኛም በዚህ የተመሰረትንበት ጊዜ አጭር ቢሆንም ይህንን ግን እንደ ተመክሮ ወስደን ትግሉን የሚቀጥልበትን ጎዳና ለማሳመር ለወጣቱ ለማሳለፍ ይሄ በጋራ መስራት ያዋጣል በሚለው ላይ ብዙ ስብሰባዎችን አድርገን ከድርጅቱ ጋር ካለው ተመክሮ በጋራ መስራቱ አሁን ላለው የኢትዮጵያ ሁኔታ ያዋጣል ብለን ይሄን ጎዳና ይዘናል ማለት ነው። ሌላው የምንኖርበት አካባቢው ያው ከሀገር ወጥቶ ነው ትግልም ያለው እና በእንደዚህ አይነት ሁኔታ ላይ አንድ ሊያደርገን የሚችለው በጋራ መታገል ነው ወደሚለው በመድረስ እነዚህ ወጣቶች ከያሉበት አካባቢ በኢትዮጵያዊነት በኢትዮጵያ አንድ መሆኑን ያመኑት ሁሉ አብረው በጋራ ሊሰሩ የሚችሉት በአካባቢው ያሉት የወጣት አመራር ይህንን ግልጽ አድርገው ወደ ትግል ጎዳና ሊያመጡ ሲችሉ ነው። ይህም እንደሚያዋጣ ከተመክሮ ስለተወሰደ በዚህ መልኩ ነው እና ይህ ለኛ ትልቅ ስቴፕ ነው ብለን እንላለን። አንደኛ ነገር ያለው የሚያገሩትን ሁኔታ ግልጽ ነው፣ የሚያጠያይቅም አይደለም እና ይኸው እንግዲህ በዚህ ሁኔታ ይዘን እንጓዛለን ብለን ቀጥለናል።
እሺ፣ በጣም አመሰግናለሁ ወጣት ካንዱ። በአለፉት 6 ወር አካባቢ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣት ክንፍ ድርጅት የወክል የአውሮፓ ክፍል ተቋቁሞ የተለያዩ መግለጫዎችን ካንዲ ለሶስት መግለጫዎችን አውጥቶ ተመልክተናል። በርግጥ በሬዲዮም ስካውንደርስ ግዴ ትረስ አላገኘናችሁም። አሁን እንግዲህ በማከለያ አማራር ውስጥ ዩሮፕም ተደባልቋል። ያንን እንግዲህ ወክሎ ወጣት ቢኒያም ለወጣት ቢኒያም በቅድሚያ እንኳን ደህና መጣያልን። እሺ ወንድሞች ወይ ጓደኞች ባሉ ላይ የምትጨምረው ነገር ባክኛቱም ይሄ ዓለም አቀፍ አማራር ተቋቁሟል። አወቃቀሩን እንዲሁም ተግባሩን ምንድነው በሚለው ላይ ወንድሞች ወይ ጓደኞች በሰጡ ላይ አስተያየት ተሰጥ።
በቅድሚያ ስማታ ዲሞክራሲ የአፓ ድምፅን እጅግ በጣም አመሰግናለሁ። እንግዲህ ይሄ የማዕከላዊ አመራሩ የተመሰረተበት ዋና ዓላማ አንደኛ ነገር ለአንድ ትግል ወይም ለአንድ ድርጅት ለአሰራርም ትግሉንም ከግብ ለማድረስ በጣም ወሳኙ ማዕከላዊ አመራር ነው። ለትግሉንም ለማቀላጠፍም በተማከለ ሁኔታ ትግሉን ቢሄድ ትግሉ አቅጣጫ እንዲኖረው የትግሉ ኃይል የተበታተነ እንዳይሆን ብቁና አስተማማኝ የሆነ አመራርም ለመስጠት የማዕከሉ መመስረት እጅግ በጣም አስፈላጊ ነው። ከዛ በተረፈ ደግሞ በታሪክም በተመክሮም እንደምናውቀው ከታሪክም እንደተማርነው ትላንትና ታላላቆቻችን ትላንትና ኢህአፓ ከተመሰረተ በኋላ ሻወሊ የእናት ድርጅቱን ኢህአፓን አላማ በማራመድ ለትግሉ ከፍተኛ የሆነ ማቀጣጠያ ነዳጅ በመሆን ትግሉ ከጫፍ እንዲደርስ ጠላት እንዲጨነቅ የኢትዮጵያ ህዝብ ደግሞ በሰፊው በትግሉ እንዲሳተፍ ሁሉንም የህብረተሰብ ክፍል ለመድረስ የተደረጉትን ፈታኝ እጅግ የሚያኮራ ታላቅና በትምህርትነት በታላቅ ታሪክነት ያለፈ ለኛ ለዛሬው ለወክንድ ምሳሌ የሆነ ነገር ተቀምጦልናል። ስለዚህም ደግሞ ወጣት አንደኛ ነገር ኃይል እንደመሆኑ መጠን ባላደራ እንደመሆኑ መጠን የወደፊቱ የሀገሪቱ ተስፋ እንደመሆኑ መጠን አደራንም ተረካቢ አገርንም ተረካቢ እንደመሆኑ መጠን በዚህ ትግሉ ቁልፍ ሚና ስለሚጫወት በወክንድ ተሰባስቦ በመታገል በመደራጀት ህዝቡን በማደራጀት ህዝቡን በመድረስ ብሎም ደግሞ ለኢትዮጵያችን ለህዝባችን ለክብራችን እና ለታሪካችን አስፈላጊውን መስዋዕትነት በመክፈል አገርን ለማቆየት ህዝብን ለማቆየት ህዝባችን ቀና ብሎ እንዲሄድ ለማድረግ ይህን የታሪክ አደራ የመቀበል አገሪቱን የማዳን ኢትዮጵያችንን የማዳን ህዝባችንን ቀና ብሎ እንዲሄድ የማድረግ ብሎም ደግሞ ሰፊ ህዝባዊ መሰረት ያለው ዲሞክራሲያዊ ስርዓት ያለባት አንድነቷ የተከበረ ሉዓላዊነቷ የማይደፈር ኢትዮጵያን በአስተማማኝ ሁኔታ ለመገንባትና ለማቆየት ለሚቀጥለው ከኛ ለሚቀጥለውም ትውልድ ለማቆየትና ለማስረከብ ጭምር ነው። ስለዚህ ይሄ ወክንድ የወክንድ ማዕከላዊ አመራር አላማውን እቅዱን በደንብ ጠንክሮ በመታገል በማታገል ከግብ ለማድረስ ይሄ አደረጃጀትና ይሄ ማዕከላዊ ድርጅት አስፈላጊ ሆኖ ስለታመነበት ከዛም በተረፈ ደግሞ የእናት ድርጅታችንን አላማ ከግብ ለማድረስ ከድርጅቱ የሚመጣውን ማንኛውንም ድርጅቱ የነደፈውን አላማ ድርጅቱ የቆመለትን አላማ ከሞት ድረስ ጠንተንና ታመን ከግብ ለማድረስ የምንታገልበት መሳሪያችን ነው ማለት ነው። ስለዚህ ነው ማዕከላዊ ያስፈለገው። በዚህም ደግሞ እንግዲህ ወደፊት ህዝባችንን ለመድረስ በማደራጀት አሁንም በተለያዩ ቦታዎች የተለያዩ ነገሮች እየተሰሩ ነው። ማጠቃላይ በጥቅሉ እንግዲህ ምናልባት ወደፊት ውይይቱ ሰፋ ሲል እንመጣበት ይሆናል። ወደፊትም ይሄ ነገር ጠንክሮ የሚቀጥልበትን ነገሮች ያው ከጓዶቼ ከወንድሞቼ ብሎም ከእናንተ ድርጅታችን ከኢህአፓ ያንን አላማ ከግብ ለማድረስ የምንጥርበት ይሆናል ማለት ነው። በጣም አመሰግናለሁ ቻርሻለሁ።
እናመሰግናለን ወጣት ቢኒያም። አድማጮቻችን ውይይት ያካሄድን ያለነው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣት ክንፍ ድርጅት ይወክንድ ከማከላይ አመራር አባላት ውስጥ ነው። ውይይታችን ይከተላል። ይህ ዓለም አቀፍ ማከላይ አመራር ከተመሰረተ ወዲህ የተለያዩ ስራዎች እየተካሄዱ ነው። እስቲ አሁን ለአድማጮቻችን አንድ ግንዛቤ እንፈልጋለን። በተደጋጋሚ የተገለጸ ነገር ነው። 3 አመት ከ9 ወር ይወክንድ ከተመሰረተ ጀምሮ ይኸውም መስራቾች አባላቶቹ ቅድም ከሳሚም እንደተገለጸው ከዚህ በፊትም እንደተገለጸው ከተለያየ በሰሜን አሜሪካ ከሚገኙ እንዲሁም ከካናዳ ከሌላም አካባቢ ያሉ ወጣቶች በመግባባት በመስማማት አምኖ የተቀበሉትና የመሰረቱት ወጣት ድርጅት ነው። ነው 3 አመት ከ9 ወር ነው። በርካታ ስራዎችን እየሰራ ነው። አሁን እኛ አንድ ጥያቄ የምንጠይቀው ከሳሚ ጀምራለሁ። ከታሪክ እንደምንረዳው የኢትዮጵያ ህዝባዊ አብዮታዊ ወጣቶች ሊግ ማለትም ኢሃወሊ የኢትዮጵያ ተማሪዎች ድርጅት ይታል የኢትዮጵያ ወታደሮች ማህበር የኢትዮጵያ ሴቶች የኢትዮጵያ ወታደሮች ይያለ እስከ ኢትዮጵያ ህዝባዊ አብዮታዊ ሰራዊት ማለትም የፓርቲው ሰራዊት ድረስ በአጠቃላይ እነዚህ በፓርቲው ስር የተደራጁ በተለያየ መስክ የተመሰረቱ ድርጅቶች ናቸው። ሆኖም ግን አንድ ድርጅት ነው፣ ፓርቲ ነው። የፓርቲ መመሪያ አለ፣ የፓርቲ ፖሊሲ አለ። በዛው ነው እንግዲህ ያ ሁሉ መስዋዕት የተከፈለው ያካም ያካም ያለው የወክንድም ሲመሰረት ከዚህ ውጪ ማለት ነው ታውቃለህ። ታም እንደማከለ አማራርነት ቅድም ከላይ ከታሪክ ከዘረዘረው ነው ተቋማቶች ማለት ነው ደሃወሌ ታርት ወይ እንደም ደሃሰ ብረፊዞን ፓርቲ ታገር የነበረው በፓርቲ ስም ነበር። ይሄ አሁን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት ይወክንድ ከፓርቲው ማለትም ከኢሃፓ ጋር ያለው ትስስር ቁርኝት በጉርብትና በዝምድና በአንድነት እንዴት ይመሰላል? እስቲን ተከታተሉ።
እንግዲህ ሁለቱም አንድ አይነት ናቸው የሚል ነው እኛ አቋማችን። ኢሃፓ አንድ ሳንቲም የኢሃፓ ወጣት ክንፍ ድርጅት በባህሪም በመንፈስም በአካልም በአቋምም በአካሄድም ሁሉ ከዚህ ከኢሃፓ ጋር የተመሳሰለ በምንም ልንለየው ልንነጣጥለው ልንመነዝረው አንችልም። ቀደም ተብሎ እንደተጠቀሰው ወደዚህም ክፍል ስንሄድ አላማችን ምን ይመስላል? አካሄዳችን ምን ይመስላል? ራያችን እንደ አንድ ወጣት ምንድነው? ይሄንንስ ሊያራምድልን የሚችል ክፍል ማን ነው ብለን ያየንበት የመረመርንበት ለረጅም ዘመን ባለው ህብረ ብሔራዊነት ህዝባዊነት ኢትዮጵያዊነት ሀገራዊ ኃላፊነት እኩልነት ፍትህ ነጻነት ዛሬ እንደሚሉት ለጥቂቶች ሳይሆን ለዛች ምድር ለሚኖሩ አራቱ ማዘን ለሚንቀሳቀሱ ዜጎች በሙሉ የሚነሱትን ጥያቄዎች ህዝባዊ መልስ ለመስጠት በጽናት የቀጠለበት የታገለበት የሞተበት የደማበት ካለው የታሪክ ተወራራሽነት ዛሬ እኛም በዚህ አንጋፋ የድርጅት ስም ወሰን የተጓዝንበት ነው። ስለዚህ ኢሃፓና ወክንት የኢሃፓ ወጣት ክንፍ ድርጅት የአንድ ሳንቲም ሁለት ገጽታዎች ናቸው። ምንም ልዩነት የለም። በኢትዮጵያ አንድነት፣ በዜጎች እኩልነት፣ በሀገሪቷ ሉዓላዊነት፣ በዲሞክራሲ፣ በፍትህ በአጠቃላይ ዜጎች በዛች አገር ለሚኖሩ ዜጎች ሁሉ የቆመ ክፍል ነው። የኛም አቋም የኛም አካሄድ የኛም የትግል መነሻ መድረሻው ያ ነው፣ ህዝባዊ ነው። ስለዚህ ኢሃፓ የህዝብ እስከሆነ ድረስ እኛም ተረኪው ትውልድ ወጣቱ ትውልድ ስሙን የተሸከምነው ትውልድ ህዝባዊ ነው። ትግላችን መስዋዕትነታችን ታሪካችን ቁርኝነታችን በሙሉ ይሄ ድርጅት ለረጅም ዘመን በጽናት የያዘውን አቋም ፖሊሲ የሚቀይር አይደለም። ስለዚህ እኛና የወጣት ክንፉና ኢሃፓ ምንም ልዩነት የላቸው፣ አንድ ናቸው ለማለት ነው። ጨርሻለሁ።
አመሰግናለሁ ሳሚ። እንግዲህ የጥያቄው ይሄ ነው። አድማጮቻችንም እንግዶቻችንም በጣም ብዙ ነገር እናንተ ሊደገር የሚገባ ኢትዮጵያ የደረሰበትን ሰቆቃ በደል በጣም ብዙ በርካታ ጥያቄዎች አሉ። በርካታ መልሶችም ከእናንተ እንጠብቃለን። ዛሬ ግን ቅድም እንደገለጽ ነው ይህ ዓለም አቀፍ ማዕከላዊ አመራር የተመሰረተበትን ዓላማ ለምን አስፈለገ ለምን አወቃቀሩ እንዴት ነው የሚለው ላይ ያተኮር ነው እንጂ ከእናንተ ብዙ እንጠብቃለን። አሁን ወደ ሌሎች ልምጣና ይህንኑ በተመለከተ ሳሚ ባለው ላይ ማለትም የኢትዮጵያ ህዝባዊ ፓርቲ የወክንድ የአፓን ዓላማና ፕሮግራም መሰረት በማድረግ ነው። ምክንያቱም ይሄ አዲስ ነገር አይደለም። የተለያዩ ፓርቲዎች የራሳቸው ወጣት ማህበር ሊኖራቸው ይችላል። በራሳቸው ስር ያለው የወክንድ ቅድም ሳሚም እንደገለጸው በኢሃፓ ፖሊሲ በኢሃፓ ፕሮግራም መሰረት ኢሃፓ ሆኖ የሚሰራ ወጣት ማለትም የወክንድ ማለት የኢሃፓ ማለት ነው። ግን በተመለከተ ወጣት ሳሚ ወደ ወጣት ሳንድ ቢሆን ወጣት አድርግ ይላል።
በጣም አመሰግናለሁ። ያው ወጣት አሚ እንደገለጠው ያው ብዙም እዚህ ላይ የምላቸው ነገሮች ባይኖሩም ግን ይህንን በድርጅት ውስጥ ሆኖ እንደ ወጣት ትግሉን ይዞ በጎዳናው ላይ ለመሄድ በምሳሌነት የምንጠቀመው እና በእምነታችንም ውስጣችን የሚኖረው የኢሃፓ ድርጅት ነው። አሁን ኢትዮጵያ ካለችበት ሁኔታ ጋር የበዘር በሃይማኖት በሌላም በተለያዩ ምክንያቶች አንድ ባልሆኑበት ጊዜ የኢሃፓ ድርጅት የወጣት ድርጅትን መስርቶ ትግሉ እንዲቀጥል ማድረጉና እዛ ውስጥ እኛ ገብተን ለመታገል ራሳችንን ዝግጁ አድርገን ስንጓዝ ይሄ ለኛ ትልቅ እድል ነው እንላለን። በዚሁ አጋጣሚ ድርጅቱን አመሰግናለሁ። ከዚህ በመቀጠል ማንኛውም ድርጅት በኢትዮጵያ አንድነት ዙሪያ ሆኖ በኢትዮጵያ ወጣት ሆኖ ከነሱ ጋር በጋራ ለመስራት ብዙ ጊዜ በተደጋጋሚ ጥረትን አድርገናል፣ አሁንም እናደርጋለን። ከዛ ውጪ ግን አሁን ወደኛው ጋር ስመጣ የኢወክ የኢሃፓ ወጣት ክንፍ ድርጅት በሃይማኖት ልዩነት ቢኖርም በአገር አንድነት ላይ በተመሰረተ እና ከድርጅታችን ባገኘነው ተመክሮ በጋራ ለመስራት የአህጉራዊና የማዕከላዊ ኮሚቴ መስርቶ ኢትዮጵያን ለሚያዋጣት የመጪውን ትግል ጎዳና ይዞ ለመጓዝ ይሄ ነው መንገዱ ብለን እየተከተልን ነው ያለው። ምንም እንኳን ቀላል ባይሆንም ሁኔታዎች ያው አስቸጋሪም ቀላልም የሚሆኑበትን ቢፈጠርም ግን ከሁሉም በኢትዮጵያዊነታችን በአንድነት ሊያሰራን የሚችለውን ከላይ የሚመጣውን መዋቅር ተከትሎ መጓዝ የተገኘው የድርጅቱ ተመክሮ ስለሆነ ያንን መከተሉ ለኛ ውጤታማ ነው። ይህ ነው ሊያቀራርበን የሚችለው ሌላችም ወጣቶች ወደዚህ ድርጅት ሊመጡ የሚችሉበትን መንገድ የምንከፍተው ላለው መንግስት ክፍተት የማንሰጥበት አንድ የሚያደርገን እና በማይረቡ ነገሮች ላይ ጊዜያችን ከማሳለፍ ይሄ በምንከተለው መንገድ ብንይ ይሄ ጥሩ ነው ያዋጣል ተብሎ ከዚህ የመጣ ነው። እና ሌላው በእኛ በተለያየ ጊዜ በተለያየ ቦታዎች ላይ እንደ ኢሃፓ ወጣት ድርጅት ኢትዮጵያን በተመለከተ ብዙ ነገሮች ለማድረግ ተጣጥፈናል፣ እየሰራን ያለነው ጥሪ ማድረገናል። እና ይህ ይመስላል እንግዲህ እስካሁን ያለው። አመሰግናለሁ።
ወጣት ቢኒያምስ ይህን ከላይ የተጠቀሱትን ነገር ምክንያቱም በአንድ ፓርቲ ውስጥ ሊግ ያለ ነው። ስለዚህ ወጣት ክርስቲያን ወክም ሊግ ሆኖ እየሰራ ያለበት ሁኔታ ነው። ይህን በተመለከተ ገለጻ ብታደርግልን ጥሩ ነው። ስለ ኢሮፕም ስለ እናንተ ክፍለ አካባቢው ማለት ነው።
እሺ፣ እንግዲህ በጣም አመሰግናለሁ። እንግዲህ ከስሙ መነሳት ይቻላል። ስያሜያችን እንግዲህ የኢትዮጵያ ህዝባዊ አብዮታዊ ፓርቲ የወጣት ክንፍ ድርጅት ነው የሚለው። ስለዚህ ኢወክን ተጠሪነቱ ለኢሃፓ ነው ማለት ነው። ወንድሞቼም ጓዶቼም እንግዲህ በደንብ በጥሩ ሁኔታ እንዳስቀመጡት የአንድ ሳንቲም ሁለት ገጽታ ናቸው ማለትም ይቻላል። ምንም ልዩነት የሌላቸው የድርጅቱ አንድ ክፍል አንድ አካል ነው ብለን ባጭሩ ይህንን ማስቀመጥ እንችላለን። ስለ ድርጅቱ ግንኙነት ማለት ነው። ከዛ በተረፈ ደግሞ እንግዲህ በተለያዩ ጊዜዎች በጣም እጅግ ሰፊ ሰዎች እየተሰሩ ነው ያሉት። በተለይ እዚህ አውሮፓ አካባቢ ለጊዜው አካባቢዎቹን መጥቀስ ፈልጊም ባይሆን፣ ነገር ግን በሰፊ ሁኔታ ወጣቱ በማደራጀት ወጣቱን ለመቀስቀስ ወጣቱን ለማስተማር በተለያዩ ሁኔታዎች ባለፉት 21 አመታት እና 22 አመት ወደ 22 አመት እየሄድን ነው። በዚህ ትውልድ ላይ በወጣቱ ላይ የተደረገውን ታሪክን ለመደረግ ኢትዮጵያዊነትን ለመሸርሸር ታሪክን ለማጥፋት ህዝባችንን ከፋፍሎ ለመግዛት በዘር በሃይማኖት በቋንቋ ለመካፈልና ብሎም ደግሞ ትውልዱ እንዳይጠይቅ ይሄ ትውልድ የመጥያቄ እንዳያነሳ ስለ ሀገሩ እንዳያነሳ ስለ ነጻነቱ እንዳያነሳ ስለ ዲሞክራሲ እንዳይጠይቅ በተለያዩ ነገሮች ከፋፍለውት የትምህርት እድል እንዳያገኝ አድርገውት በጣም በብዙ መንገድ የተዘመተበት ሁኔታ ነው የነበረው። አሁንም እየተካሄደ ያለው ዘመቻ ቀላል አይደለም። በኢትዮጵያዊነት ላይ ትልቅ ዘመቻ እየተካሄደ ነው። በህዝባችን ላይ ትልቅ ዘመቻ እየተካሄደ ነው። ተጫፍ ብዙ በደሌ ደርሶበታል። ታዲያ ይህንን ትውልድ እንደገና ወደ ራሱ እንዲመለስ ታሪኩን ዞር ብሎ እንዲያይ እንዲመለከት ወያኔ የዘራውን ዘር ለማምከን በደንብ በመደራጀት ግራ የተጋባውን አንዳንዱን በመመለስ በማስረዳት ያለ ትግል ነጻነት የአለመስዋዕትነት ነጻነት እንደማይመጣ በማስረዳት እንዲደራጅ በማድረግ በየአካባቢው በጣም ሰፊ ቢታይ የሚያስደንግጥ አይነት ብዙ ስራ ተሰርቷል። አሁንም ደግሞ እየተሰራ ነው። እነዚህ ስራዎች በሙሉ ለኢትዮጵያዊነት ዙሪያ ወጣቱን ማደራጀት ለሀገሩ ለአንድነቱ ለታሪኩ ለማንነቱ እንዲቆም እንዲታገል በማድረግ የተለያዩ ስራዎች እየተሰሩ ነው። እንግዲህ ወደፊትም ቅዶቻችንን በበለጠ ደረጃ ወጣቱን እንደስ እንችልበት የበለጠ እናደራጅበት ተደራጅተን ወደ ግባችን የምንደርስበትን የትግሉን ሁኔታ የምናመቻችባቸው ነገሮች እየተሰሩ ነው። እንግዲህ የመደራጀት ስራ እና የማደራጀት ስራ አሁንም ጠንክሮ በተለያዩ በአውሮፓ አካባቢዎች እንደቀጠለ ነው ያለው። አሁንም እንግዲህ ይህንን ወደፊት ጠንክረን ተግተን ትግሉን እንትን የምንልበትን ሁኔታ እናደርጋለን። ከዛ በተረፈ ደግሞ በሌላም አቅጣጫ ያው ወያኔ የሚያካሂዳቸውን ህዝቡን ለመፋፈያ በተለያዩ መንገድ የሚያደርጋቸውን ነገሮች በተለያየ መንገድ በመዋጋት በተለያየ መንገድ እነሱን በመታገል ራሱ ስራዎች እየተካሄዱ ነው በዚህ በአውሮፓ ማለት ነው። እና እነዚህም ነገሮች የትግሉ አንድ ክፍል በመሆናቸው እነዚህ ጠንክረው እየሄድበት ያለበት ሁኔታ ነው። እንግዲህ ወደፊትም ደግሞ የተለያዩ ነገሮችን በሚደርሱ ጊዜ ለህዝብ የምናሳውቅበት ነገር ይኖራል። እንግዲህ ከዚህ በፊት እንደተደረገ ሁሉ አሁንም ጥሪያችን ኢትዮጵያዊ የሆነ ሁሉ በኢትዮጵያ አንድነት ኢትዮጵያን ለማዳንና ዲሞክራሲያዊ ስርዓት እንዲመሰረት በምድራችን ድጋሚ ዳግም ያው ጥሪ እናስተላልፋለን ማለት ነው። ልክ እንደ ከዚህ በፊቱ ለወጣቱ አገር በማዳኑ ትግል የበኩሉን የድርሻውን እንዲወጣ በማለት ነው። በጣም አመሰግናለሁ።
በጣም እናመሰግናለን ወጣት ቢሊያም። አድማጮቻችን እያካሄድን ያለው ቃለ ምልልስ ከኢሃፓ ወጣት ድርጅት ወክል ማዕከላዊ አመራር ጋር ነበረ። አድማጮቻችን ተመሳሳይ ጥያቄ ኢትዮጵያ ተቀባጭ ሁኔታ አለ፣ የኢትዮጵያ ሙስሊሞች እንቅስቃሴ አለ፣ በኢትዮጵያ ፖሊስ ላይ ደርሰው ወጣቱ በሀገሪቷ ሉዓላዊነት በአጠቃላይ ኢትዮጵያ ተቀባጭ ሁኔታ እንዲሁም ስለ ድርጅት ጥንካሬና አካሄድን በተመለከተ ለአድማጮቻችን ቃል ምንገባው ከደቡብ አፍሪካ፣ ከምስራቅ አፍሪካ፣ ከምስራቅ አፍሪካና ከሌሎችም አካባቢ ከአውስትራሊያ ጭምር እነዚህ የአውሮፓና የሰሜን አሜሪካ ወጣቶችን ይዘን በሚቀጥለው ፕሮግራማችን እናደርሳቸዋለን። በእውነቱ ስለሰጣችሁን አስተያየት ወጣት ሳሚ፣ ወጣት ካንዱ፣ ወጣት ቢኒያም ለጊዜው በጣም እናመሰግናለን።
አልማችቻችን እኛም ለዛሬ ምሽት ያለንን ዝግጅት በዚሁና ተቀላለን። ረቡ በተመሳሳይ ሰዓት እስከምንገናኝ መልካም ምሽት ደህና ቆዩን።
ታውዩ ትግል ይከተላል ህዝባችን ሁሉ የሚያሸንፍ